ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሀገራችንን በ2017 ዓመተ ምህረት መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ በሚቀጥሉት 5 ዓመታት ልናሳካቸው የሚገቡ የእድገትና ትራንስፎርሜሽን ግቦችን፣ መሠረታዊ አቅጣጫዎችና የሚከናወኑ ዋና ዋና ተግባራትን አካቶ ይዟል።
የኢህአደግ ሊቀመንበር አቶ ኃይለማርያም ደሳለኝ ናቸው። የግንባሩን 10ኛ ጉባኤ ዛሬ መቀሌ ላይ ሲከፍቱ ከተናገሩት የተወሰደ ነው። በአብይ ርዕስ ዘገባ ይኖረናል።
ሌላው የመጽሔቱ የትንታኔ ርዕስ የኬንያ ፖሊስ በሽብር የጠረጠራቸውን ሰዎች ያለ ፍርድ ገድሏል ሲሉ ሙስሊም የሰብአዊ መብት ተከራካሪ ድርጅቶች ከሰሱ ይላል። ይህም ዜናውን ተከትሎ ከሚቀርቡት ውስጥ ነው።
ከምሽቱ ዜና ውስጥ ደግሞ የደቡብ ሱዳን ፕሬዚደንት ሳልቫኪር ነገ ቅዳሜ ተግባራዊ ከሚሆነው የተኩስ አቁም ውል አስቀድመው ዛሬ ወታደሮቻቸውን ከአመፅ እንዲቆጠቡና መሳሪያ እንዳያነሱ አስጠነቀቁ ወይም ትዕዛዝና መመሪያ ሰጡ። ወደ ኢጣሊያ ያመሩ የነበሩ አብዛኛዎቹ አፍሪካውያን የሚሆኑ 200 ፍልሰተኞች ሊቢያ ወደብ አካባቢ መርከብ ውስጥ ሰጥመው ሞቱ። ዩናይትድ ስቴትስና ቻይና ላለፉት ዓመታት የነበራቸውን አለመግባባት በተመለከተ ሰፊና ግልጽ ውይይት አካሄዱ የሚሉ ዋና ዋናዎቹ ናቸው።
የሁለት ወገኑን የክርክር ፕሮግራም እሰጥ አገባን ጨምሮ በርከት ያሉ ዘገባዎችና ቅንብሮች በሁለተኛው አጋማሽ ስርጭት ይጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ነሐሴ 22 2007 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበንን፣ ፕሮዲውሰራችን ጽዮን ግርማ፣ የስርጭት መሐንዲሱ ደግሞ
ቮይቴክ ዞርኛክ ነው።
በቅድሚያ የሰዓቱን ዋና ዋና ዜና እናሰማለን።
መልካም
የደቡብ ሱዳን ፕሬዝደንት ሳልቫኪር ነገ ቅዳሜ ተግባራዊ ይሆናል ከተባለው የተኩስ አቁም ውል አስቀድመው ወታደሮቻቸው ማንኛውንም የጦር እንቅስቃሴ እንዲገቱ ከወዲሁ ትዕዛዝ ማስተላለፋቸው ተሰማ። ትናንት ሐሙስ ይፋ በሆነው ፕሬዝዳንታዊ አዋጅ ላይ እንደተመለከተው ኤስፒኤልኤ ማለትም የደቡብ ሱዳን ነጻነት ሰራዊትም ከተተኮሰበት ራሱን ለመከላከል ያህል ብቻ ካልሆነ በቀር እንዳይተኩስ ባለበት ግን ስፍራውን ይዞ እንዲቆይ ትዕዛዝ ተላልፏል። ከትናንት በስቲያ ረቡዕ ሚስተር ኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ዋና ከተማዋ ጁባ ላይ መፈረማቸው አይዘነጋም። ዛሬ በፈረምነው ስምምነት ውስጥ ብዙ የሚወድቁ ነገሮች አሉ፣ እነዛን ቸል ማለት ዘላቂና ትክክለኛ ሰላም አያመጣም ማለታቸው ይታወሳል። ፊርማውን በፈረሙበት ወቅት ተቀናቃኛቸው ሪክ ማቻር ስምምነቱን ከ12 ቀናት በፊት አዲስ አበባ ውስጥ እንደፈረሙ አይዘነጋም።
ወደ ጣሊያን ያመሩ የነበሩ አብዛኛዎቹም አፍሪካውያን የሆኑባቸው 200 ያህል ከተለያዩ አገሮች ፈልሶ የመጡ ሰዎች ሊቢያ ወደብ አካባቢ መርከባቸው ሰጥማ ሳይሞቱ እንዳልቀሩ ተሰግቷል። ትናንት ሐሙስ ማምሻው ላይ የሊቢያ ወደብ ጠባቂዎች ሌሎች 200 የሚሆኑ ከተለያዩ አገሮች ፈልሶ የመጡ ሰዎችን ሕይወት እንዳዳነ ተገልጧል። መርከቧ ውስጥ ተጣብቆ የነበረው የሟቾቹ አስከሬን በሌሎች ጀልባዎች ተጭኖ ወደ የአቅራቢያው ወደብ መወሰዱም ተዘግቧል። ከምዕራብ የሊቢያ ከተማ ዙዋራ ከተነሳ በኋላ የሰጠመው መርከብ ወደ 400 ያህል ከተለያዩ ሀገሮች የፈለሱ ሰዎችን ሳይጭን እንዳልቀረም ታምነዋል።
ከዚሁ ከፍልሰተኞች ዜና ሳንወጣ የሜዲትሬንን ባህር አቋርጠው ወደ አውሮፓ ሲሄዱ ሕይወታቸው የሚያልፈው ሰዎች ቁጥር ማሻቀቡን የተባበሩት መንግስታት የስደተኞች መርጃ ድርጅት ማለትም ዩኤንኤችሲአር አስታወቀ። ሊሳ ሽላይን ጄኔቫ ከሚገኘው የዩኤንኤችሲአር ዋና መስሪያ ቤት ያደረሰችንን ዜና ሄኖክ ሰማግዜር ያቀርበዋል።
ዩኤንኤችሲአር እንዳስታወቀው ከ300,000 በላይ ስደተኞች ባለፈው ዓመት ወደ አውሮፓ ለመድረስ የሜዲትራኒያን ባህርን አቋርጠዋል። ከ2,500 በላይ የሚሆኑ ወይ ሕይወታቸው አልፏል ወይም የደረሱበት ጠፍቷል። ባለፈው ዓመት ከነበረው የ219,000 ቁጥር በእጅጉ መጨመሩን ነው የመንግስታቱ ድርጅት ያስታወቀው። የዩኤንኤችሲአር ቃል አቀባይ መሊሳ ፍሌሚንግ የ2500 ሰዎች አሃዙ በትናንትናው ዕለት በሊቢያ ባህር ሕይወታቸውን ያጡትን ሰዎች አያካትትም ብለዋል።
ከአደጋው በሕይወት የተረፉት ወደ የብስ ተወስደዋል። የመገናኛ ብዙሃን እንደዘገቡት 100 ሰዎች ተርፈዋል። የሊቢያ ቢሮአችን ጉዳዩን ከባህር ኃይል ሰራተኞች በማጣራት ላይ ይገኛሉ። ዝርዝር መረጃ እስካሁን አላደረሱንም። 200 ሰዎች ደብዛቸው መጥፋቱን ተረድተናል። ሳይሞቱ እንዳልቀሩን ገምታለን።
በተያዘ ዜና ኦስትሪያን ከሃንጋሪ በሚያገናኝ መንገድ በከባድ መኪና ታጭቀው ሲጓዙ የነበሩ 71 ሰዎች መሞታቸው ጋር በተያዘ 3 ሰዎች በቁጥጥር ስር መዋላቸውን የኦስትሪያ ባለስልጣናት አስታውቀዋል። በዛሬው ዕለት በተሰጠው መግለጫ መሰረት 2 ቡልጋሪያውያንና 1 የሃንጋሪ መታወቂያ ያለው ሰው ታስረው ምርመራ እየተደረገባቸው ነው። በከባድ መኪና ሲጓዙ ህይወታቸው ያለፈው ሰዎች ቁጥር በትናንትናው ዕለት ይፋ ያደረጉት ባለስልጣናት ቁጥሩን አሳንሰው መናገራቸውን ለማወቅ ተችሏል። 58 ወንዶች፣ 8 ሴቶችና 4 ህጻናት በውስጡ ማቀዝቀዣ በተገጠመለት ከባድ መኪና ውስጥ ተደብቀው ሲጓዙ አየር በማጣታቸው ነው ህይወታቸው ያለፈው። ህይወታቸው ካለፈው ሰዎች ኪስ የሶሪያ የጉዞ ሰነዶች መገኘታቸውን የኦስትሪያ ፖሊስ አስታውቋል።
ማላዊ ውስጥ የሚገኙ የመንግስት ሆስፒታሎች ለተከታሚዎቻቸው በቀን 3 ጊዜ ምግብ መመገብ አለባቸው ቢባልም በአሁኑ ጊዜ የሚያበሏቸው ግን በቀን አንድ ጊዜ ብቻ ነው ሲል ተዘግቧል። ለዚህም ምክንያቱ በአብዛኛው የአገሪቱ የጤና ዘርፍ የገንዘብ ችግር ስላለበት ነው የተባለው። ይሁን እንጂ የህዝብ ጤና ጥበቃ ተሟጋቾች ይህ መሆኑ ለተከታሚዎች ህይወት አደገኛ ነው ይላሉ። ቆንጅታየ ዝርዝሩን ይዛለች።
ያ በመጽሔት ክፍለ ጊዜ የሚቀርብ ነው። ዩናይትድ ስቴትስና ቻይና ላለፉት ዓመታት የነበራቸውን አለመግባባት በተመለከተ ሰፊና ግልጥ ውይይት ማካሄዳቸውን የዩናይትድ ስቴትስ ብሔራዊ ደህንነት ቢሮ አማካሪ አስታወቁ። የሁለቱ ወገኖች ውይይት የተካሄደው የቻይናው ፕሬዚዳንት ሺ ፒንግንግ የዩናይትድ ስቴትስን ለመጎብኘት በዝግጅት ላይ ባሉበት ወቅት መሆኑ ነው። ሱዛን ራይስ የቻይናውን ከፍተኛ ዲፕሎማት ያንግ ዢንፒንና ፕሬዚዳንት ዢን ለማነጋገር በአሁኑ ወቅት ቤዢንግ ናቸው። በፕሬዝደንት ባራክ ኦባማ ግብዣ በቀጣይ ወር መስከረም መገባደጃ ላይ ወዲህ ወደ ዩናይትድ ስቴትስ የሚመጡት የቻይናው ፕሬዝዳንት ለኮንግረስም ማለትም ለዩናይትድ ስቴትስ ምክር ቤትም ንግግር እንደሚያደርጉ ታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ እና ደቡብ ኮሪያ ከፍተኛውን የጋራ ወታደራዊ ልምምድ ማካሄዳቸው ተሰማ። የቀጥታ ልምምዱ ዛሬ አርብ የተካሄደው ፖቺዮን በተሰኘችው ከተማ ድንበር ላይ መሆኑም ተገልጧል። የዛሬው ልምምድ የተካሄደው በሰሜንና በደቡብ ኮሪያ መካከል ከነበረው የብዙ ቀናት ውጥረት በኋላ መሆኑ ነው። ይህ አይነቱ ልምምድ የሰሜን ኮሪያውን መሪ ኪም ጆንግ ኡን ያስቆጣና በሁለቱም ማለትም በደቡብ ኮሪያና በዩናይትድ ስቴትስ ላይ ዛቻና ማስፈራሪያ ሲሰጡ እንደነበርም አይዘነጋም። ቀደም ብሎ ሰሜንና ደቡብ ኮሪያ በደረሱት ስምምነት መሰረት ሁለቱም ለጦርነት ዝግጁ ከመሆን አዝማሚያ ዘና ማለታቸውን፣ ደቡብ ኮሪያም በሰሜን ኮሪያ ላይ የምታስተላልፈውን የፕሮፓጋንዳ ስርጭቷን እንዳቆመች መግለጹ አይዘነጋም። ከዚህ በኋላ ነበር ሰሜን ኮሪያም መሬት ውስጥ የተቀበረ ፈንጂ በቅርቡ ለሁለት የደቡብ ኮሪያ ወታደሮች ሕይወት መጥፋቱን ምክንያት በመሆኑ ያዘነች መሆኗን የገለጠችው።
ደቡባዊቷ የዩናይትድ ስቴትስ ግዛት ኒው ኦርሊንስ ካትሪና በተሰኘውና ኃይለኛ ንፋስ አዘል አውሎ ንፋስ የተመታችበትን ወደ 1800 ሕይወትም የጠፋበትን 10ኛ ዓመት ስታከብር የአሜሪካ ፕሬዚዳንቶች በተከታይ የነበሩት ማለት ነው ይጎበኘዋታል ተብሏል። የወቅቱ ፕሬዚዳንት ባራክ ኦባማ ትናንት ሐሙስ ተገኝተዋል። የቀድሞ ፕሬዚዳንት ጆርጅ ደብልዩ ቡሽ ዛሬ አርብ፣ ሌላው የቀድሞ ፕሬዚዳንት ቢል ክሊንተን ደግሞ ነገ ቅዳሜ። ሚስተር ቡሽ ካትሪና እንደ አውሮፓ አቆጣጠር በ2005 ዓ ም በደረሰችውና 1800 ሕይወት አጥፍታ ወደ 100,000 ቤቶችን ባወደመችበት ዘመን በስፍራው ተገኝተው ጉዳቱን እንደተመለከቱ አይዘነጋም። ትናንት ፕሬዚዳንት ኦባማ በኒው ኦርሊንስ ጉብኝታቸው ወቅት ሕዝቡ አስከፊውን ማዕበል ተቋቁሞ በሕይወት የተረፈበትን ቀን አስመልክተው ንግግር ማድረጋቸውም አይዘነጋም።
በመጨረሻም ቪየትናም በመጪው ነሐሴ 27 ቀን የምታከብረውን የነጻነት በዓሏን ምክንያት በማድረግ ለ18,000 የሕግ እስረኞች ምህረት አደረገች። ይሁንና ምህረቱ ብሔራዊ ደህንነትን በተመለከተ የተወነጀሉትን አይጨምርም ተብሏል። 34 የውጭ አገር ዜጎች የሚገኙባቸው እነዚህ ምህረት ያገኙ እስረኞች ከመጪው ሰኞ ጀምሮ ነው ከሆኑ የሚለቀቁት። ኮሚኒስቷ ቪየትናም ከፈረንሳይ ነጻ የወጣችበትን በዓል የምታከብረው 70ኛው ዓመት መሆኑ ነው። የፕሬዚዳንቱ ቢሮ ኃላፊ ጊያንግሰን ዛሬ አርብ በሰጡት ቃል ምህረቱ የሚያመለክተው የፓርቲያቸውንና የመንግስቱን ሰብአዊነት እንደሆነ ገልጠዋል። አድማጮች፣ ለሰዓቱ የተያዘው የዜና ክፍል በዚሁ አበቃ።
የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደነን። በስርጭታችን የጊዜ ሰሌዳ መሰረት አሁን የሰዓቱ ወይም የዕለቱ አቢረስ ነው። እንሆ
አስረኛው የኢህአደግ ድርጅታዊ ጉባኤ ዛሬ ጠዋት በመቀሌ ከተማ ተከፍቷል። በጉባኤው ላይ ከአራቱ የግንባሩ አባል ድርጅቶች የተወከሉ ከእያንዳንዳቸው 250 ሰዎች በጠቅላላው 1000 አባላት በድምፅ እና 500 ያለ ድምፅ እየተሳተፉ ናቸው። በጉባኤው ላይ ንግግር ያደረጉት የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝ ይህ የግንባራቸው ጉባኤ አገሪቱን በ2017 ዓ.ም በመጪዎቹ 10 ዓመታት ማለታቸው ነው መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ የሚያስችል የእቅድ አቅጣጫ ያጸድቃል ብለዋል። ነው
የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ባቀረቡት ረዘም ያለ የመክፈቻ ንግግር ኢህአዴግ እስካሁን ድረስ 9 ጉባኤዎች ማካሄዱንና በእነኛ ጉባኤዎች የተገኙ ድሎችን አስታውሷል። በተለይ በ1993 ዓ.ም የተካሄደው አራተኛው የድርጅቱ ጉባኤ በአቶ መለስ ዜናዊ በቂ ጥናትና ትግል ተመስርቶ የተሐድሶ አቅጣጫዎች በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር ብለውታል።
ካለፉት ጉባኤዎቻችን መካከል በ1993 ዓ.ም የተካሄደው አራተኛው ድርጅታዊ ጉባኤያችን ኢህአዴግ በውስጡ የተደቀነበትን የመበስበስና የጥገኛ ዝግጠት አደጋና መገለጫዎች በጓድ መለስ በቂ ጥናትና ትግል ላይ ተመስርቶ የድርጅታችን የትግል መስመር በማጥራት የታድሶ አቅጣጫዎቻችንን በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር።
በ2005 ዓ.ም የተካሄደው 9ኛው ጉባኤም ታላቁ መሪያችን አቶ መለስ ዜናዊ ባጣንበት ማግስት የተካሄደ ነበር ያሉት ኃይለማርያም ደሳለኝ ወቅቱ ለኢትዮጵያ ሕዝብ ሁለት ገጽታ የያዘበት እንደነበረም ያስታውሳሉ።
ወቅቱ በአንድ በኩል ታላቁ መሪያቸውን ያጡት የሀገራችን ሕዝቦች በጥልቅ ሐዘን ውስጥ ሆነው የተጀመረውን ልማትና ዲሞክራሲ በማስቀጠል የታላቁን መሪ ራዕይ እናሳካለን በማለት ቃል ኪዳናቸውን ያደሱበት፣ በሌላ በኩል የጽንፈኛና የጸረ ሰላም ኃይሎች አጋጣሚውን ተጠቅመው አገራችንን ለማተራመስ የቋመጡበት ወቅት እንደነበረ የምናስታውሰው ነው።
የመጀመሪያው የእድገትና የለውጥ እቅድ ለመተግበር በተካሄደው ጥረት ኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘው ራዕይ የመሳካቱ ጉዳይ ከወዲሁ እውን እንደሚሆን መታየት ጀምሯል ብለዋል አቶ ኃይለማርያም ደሳለኝ። ቢሆንም ግን በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮችና አሳሳቢ ድክመቶች ነበሩብን ይላሉ።
በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮቶችና አሳሳቢ ድክመቶችም ነበሩብን። የአመራር ሁኔታችንን ከማሻሻል አልፎ ስር ነቀል ለውጥ የመጣበት ደረጃ አልደረስንም። የክራይ ሰብሳቢነት የፖለቲካ ኢኮኖሚ በተለይም በከተሞች የበላይነቱን እንደያዘ ይገኛል። የህዝባችንን የተደራጀና የነቃ ህልውናዊ ተሳትፎ መሆን በሚገባው ደረጃ ገና አላደረስነውም። ለጉባኤው በሚቀርበው ሪፖርት በእቅድ አፈጻጸማችን የነበሩ ጥንካሬዎችና ድክመቶች የቀረቡ ሲሆን ጉባኤው በጥልቀት ገምግሞ ጥንካሬዎችን አጎልብቶ ለማስቀጠልና ድክመቶቻችንን ለማረምና የህዳሴ ጉዟችን ሳይስተጓጎል ሊያስቀጥሉ የሚችሉ አቅጣጫዎችንና ውሳኔዎችን እንደሚያስቀምጥ ይጠበቃል።
አስረኛው የኢህአዴግ ጉባኤ አምስተኛው አገራዊ ምርጫ በተካሄደበትና የኢትዮጵያ ህዝብ ለኢህአዴግ ከፍተኛ ኃላፊነት በሰጠበት ማግስት እየተካሄደ መሆኑንም ሌላው ጉባኤው ታሪካዊ ያደርገዋል ብለዋል ሊቀመንበሩ። በወቅቱ መራጩ ህዝብ በሳል ውሳኔ ያስተላለፈበትም ነበር ብለዋል።
መራጩ ህዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በአገራችን መገንባት የተጀመረው የልማታዊና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዟችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር። በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄዶ የተረጋጋ የመድረ ፓርቲ ዲሞክራሲ ስርዓት እንዲገነባ ከ2002 ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና ባርቆ አስተዋይነት የተሰጠ የህዝብ ውሳኔ ነው።
አቶ ኃይለ ማርያም ደሳለኝ 10ኛው የኢህአዴግ ድርጅታዊ ጉባኤ በጥልቀት ተወያይቶ የሚያጸድቀው የእቅድ አቅጣጫ እንደሚኖርም አበክረው ይናገራሉ። ይኸውም ኢትዮጵያ በ2017 ዓመተ ምህረት መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ የሚያስችል የእቅድ አቅጣጫ እንደሆነም ገልጿል።
10ኛው ድርጅታዊ ጉባኤያችን በጥልቀት ከሚመክርባቸውና ውሳኔ ከሚያስተላልፍባቸው አንኳር ጉዳዮች የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አፈጻጸም፣ በዓለም አቀፍ ደረጃ የተቀመጡ የዘላቂ ልማት ግቦችና መሰል ጉዳዮችን እንደመነሻ ወስዷል። የእቅድ አቅጣጫዎችና ግቦች አገራችንን በ2017 ዓመተ ምህረት መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ በሚቀጥሉት 5 ዓመታት ልናሳካቸው የሚገቡ የእድገትና ትራንስፎርሜሽን ግቦችን፣ መሰረታዊ አቅጣጫዎችና የሚከናወኑ ዋና ዋና ተግባራትን አካቶ ይዟል። ጉባኤው የእቅዱ አቅጣጫዎችን በጥልቀት በመመልከት አዳብሮ እንደሚያጸድቀው እምነቴ የጸና ነው።
በዚሁ 10ኛው የኢህአዴግ ጉባኤ የቻይና ኮሚኒስት ፓርቲ፣ የሱዳን ኮንግረስ ፓርቲ፣ የደቡብ ሱዳን፣ የሩዋንዳና የሌሎች አገሮች የፖለቲካ ድርጅት ተወካዮች ተገኝተው ንግግር አሰምተዋል። 10ኛው የኢህአዴግ ድርጅታዊ ጉባኤ ለሚቀጥሉት 4 ቀናት እንደሚቆይና የድርጅቱ የማዕከላዊ ኮሚቴ እንደሚመርጥም ይጠበቃል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ።
ወደ መጽሔቱ የትንታኔ ርዕሶች እንዘልቃለን። ማላዊ የሚገኙ የመንግስት ሆስፒታሎች ለታካሚዎቻቸው በቀን 3 ጊዜ ምግብ መመገብ አለባቸው ቢባልም በአሁኑ ጊዜ የሚያበሏቸው ግን በቀን 1 ጊዜ ብቻ ነው። ለዚህም ምክንያቱ በአብዛኛው የሀገሪቱ የጤና ዘርፍ የገንዘብ ችግር ስላለበት ነው ተብሏል። ይሁን እንጂ የህዝብ ጤና ጥበቃ ተሟጋቾች ይህ መሆኑ ለታካሚዎች ህይወት አደገኛ ነው ነው የሚሉት። ላሜክ መሲና ከብላንታየር ቀጣዩን ዘገባ አስተላልፎ ቆንጅታየ ታቀርበዋለች።
የመንግስት ሆስፒታሎቹ እዚያው ተኝተው ለሚታከሙ ታካሚዎች በቀን 3 ጊዜ ምግብ ይሰጡ ነበር፣ ቁርስ፣ ምሳ እና ራታቸውን። አሁን ያ ተቀይሮ በቀን 1 ጊዜ ከቀትር በኋላ 10 ሰዓት ላይ ብቻ ነው የሚሰጧቸው። እስከ ነገ 10 ሰዓት በ24 ሰዓት አንዴ ማለት ነው። የሀገሪቱ የጤና ጥበቃ ሚኒስቴር ቃል አቀባይ ኤድሪያን ቺኩምቤ እንዲህ ሲሉ ያስረዳሉ።
አንዳንድ ሆስፒታሎች እንደዚያ ማድረግ ጀምረዋል። ያም አሁን ባለብን የገንዘብ እጥረት ምክንያት ነው። ያለውን ጥቂት ገንዘብ ለየትኛው ጉዳይ ቅድሚያ ሰጥተው እንደሚያወጡት ለማደላደል እስኪሞክሩ ለጊዜው የተወሰደ እርምጃ ነው።
የአገር ውስጥ መገናኛ ብዙሃን እንደሚሉት ግን ለታካሚ በቀን 1 ጊዜ ብቻ ምግብ የሚሰጡት ሁሉም ወረዳዎች ውስጥ ያሉ ሆስፒታሎች ናቸው ለማለት ይቻላል። የታካሚዎቹ ቤተሰቦችም ይሄ ጥሩ ስራ አይደለም እያሉ እያማረሩ ነው። ሚሪያም ኢንዴላ ለምሳሌ ባለቤታቸው ደቡባዊ ማላዊ የሚገኘው ቺራዱ ዙሉ ሆስፒታል ተኝተው እየታከሙ ነው። ሆስፒታሉ ምግብ በቀን 1 ጊዜ ብቻ እንደሚሰጥ ስንሰማ እረ ስንቅ ላኩ ብለን ወደ አገር ቤት ወደ ቤተሰብና ዘመዶቻችን መልእክት ላክን። ነገር ግን ዘንድሮ መኸሩ ስላልተዋጣላቸው እነሱም በቂ የሚበላ የላቸውምና አላኩልንም ሲሉ ነው የተደመጡት። አንዳንድ ጊዜ ባለቤቴን ሊጠይቁ የሚመጡ ሰዎች ቋጠር አድርገው የሚያመጡትን አበላዋለሁ። አንዳንዴ ደግሞ የሌላ ታካሚ ቤተሰብ እዚያው ሆስፒታሉ ማዕድ ቤት ምግብ ያበስላሉና የተራረፈ እናገኛለን ያሉት ሚሪያም አንዳንዴም ባዶ ሆዱን ነው የሚተኛው ብለዋል። የጤና ጥበቃ ሚኒስቴር ቃል አቀባዮቹ ኩምቤ በበኩላቸው ነገሩ አሳሳቢ መሆኑ እርግጥ ነው፣ ነገር ግን የመንግስት ሐኪም ቤት እኮ የግድ ምግብ ማቅረብ የለበትም ሲሉ ይመልሳሉ።
እኛ ያለብን ዋናው ኃላፊነት የታመሙትን ማከም ነው። ለዚህ ነው ሁኔታዎች ደህና በነበሩበት ጊዜ የምግብ ማቅረቡን ሥራ ለውጭ የምግብ አገልግሎት ድርጅት በኮንትራት የምንሰጠው። የእኛ ሥራ ስላልሆነ ነው።
ሆኖም መንግስታችን አጋሮች እርዳታ እንዲሰጡ ለማድረግ የተቻለውን ሁሉ እያደረገ ነው ሲሉም አክለዋል ቃል አቀባዩ። ጁሊያና ሉንጉዚ የማላዊ ምክር ቤት የጤና ኮሚቴ ሊቀመንበር ናቸው። በሆስፒታሉ ያለው የምግብ እጥረት የሚጠበቅ ነው ይላሉ።
የጤና ዘርፉን በጀት ስናወጣ መመደብ የተቻለው ከሚያስፈልገው ገንዘብ 25% ብቻ ነው። ለየወረዳው የጤና ኃላፊዎች በጀቱ በተጨባጭ ሲከፋፈል ደግሞ የደረሳቸው ከሚያስፈልጋቸው ገንዘብ ከ50% ያነሰ ነው። ስለዚህ በሆስፒታሎቹ ምግብ የለም ቢባል አይገርመኝም።
ለጤና መብቶች መከበር የሚሟገቱት ማርታ ኳቴን በበኩላቸው ሐኪሞች በደንብ ብሉ ይላሉ፣ እነሱ ደግሞ በራሽን ነው የሚሰጡት፣ እንዴት ይሆናል በማለት ያማርራሉ።
ሰው የሚጠብቀው ለታካሚዎች ምግብ ማቅረብን ቅድሚያ ትኩረት ይሰጡታል ብሎ ነው። ምክንያቱም ብዙ ጊዜ ሆስፒታል ሲኬድ ዶክተሩ ይህን መድኃኒት ከምግብ በኋላ ውሰዱ ነው የሚለው። መድኃኒት በባዶ ሆድ መውሰድ አደገኛ ሊሆን ይችላል። የጨጓራ መቁሰል የመሳሰለውን ሊያመጣ ይችላል።
ለበርካታ ዓመታት ከማላዊ ብሔራዊ በጀት 40% ሲሸፍኑ የነበሩት ለጋሾች የመንግስት ባለስልጣናት ገንዘብ ይመነትፋሉ ተብሎ ከተወነጀሉበት ቅሌት በኋላ እርዳታ በማቋረጣቸው መንግስቱ የስራ ማስኬጃ ገንዘብ እንደተቸገረ ነው።
ተከታዩ የመጽሔር ርዕስ ወደ ጎረቤት ኬንያ ጉዳይ ይወስደናል። የኬንያ ፖሊስ በሽብር የጠረጠራቸውን ሰዎች ያለ ፍርድ ገድለዋል ሲሉ ሙስሊም የሰብአዊ መብት ተከራካሪ ድርጅቶች እየከሰሱ ነው። ፖሊስ ግድያውን እንዲያቆምና አግባብ ያላቸውን አሰራሮች እንዲከተል ድርጅቶቹ እየጠየቁ ነው። መሐመድ ዩሱፍ ከናይሮቢ የላከውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
የ48 ዓመቱ አፌ አብዱላሂ ፖሊሶች ወደ ቤታቸው የመጡበትን ምሽት ያስታውሳሉ።
የፖሊስ መኮንኖቹ ጎረቤቴን ሲያዋክቡት እያየሁ ነበር። ከተቀመጥኩበት መነሳት ግን አልቻልኩም። እናም ሰውዬው ወደ እኔ እያመለከታቸው ያውላችሁ የምትፈልጉት ሰው አላቸው። ሁለቱ መኮንኖች መጡና ማንነቴን እንድነግራቸው ጠየቁኝ። መታወቂያዬንና ስልኬን ሰጥተዋቸው አይኖቼን ሸፍነው አስረው ሲያበቁ ቆማ የምትጠብቀን የነበረች መኪና ውስጥ ወረወሩኝ።
አብዱላሂ በአንድ የእስልምና ትምህርት ቤት መምህር ናቸው። ፖሊስ ጣቢያው ውስጥ ለሁለት ቀናት ከታሰሩ በኋላ መኮንኖቹ መጥተው ወደ አንድ በአቅራቢያው ወደሚገኝ የጦር ሰፈር ወስደው የሥቃይ አድራጎት እንደፈጸሙባቸው ወይም ቶርቸር እንዳደረጓቸው ተናግረዋል።
ሁለቱ የፖሊስ መኮንኖች ይደበድቡኝ ጀመር። አንዱ በከዘራ ነበር የሚመታኝ፣ ሌላው ይረግጠኝ ነበር። እየደማሁ ነበር። የአልሻባብ ሰዎች የት እንዳሉ እንድነግራቸው፣ የሰዎችን ማንነት እንዳጣራላቸው ይጠይቁኝ ነበር። ስለሚሏቸው ሰዎች የማውቀው አንዳች ነገር እንደሌለ እኔ የቁርአን መምህር መሆኔን እነግራቸው ነበር።
ሦስት ሳምንት ያለ ክስና ያለ ፍርድ ካሰሯቸው በኋላ እንደለቀቋቸው አብዱላሂ ይናገራሉ። አብረዋቸው ተይዘው ሌላ ክፍል ውስጥ እንደርሳቸው እያሰቃዩቸው የነበሩ ወንድማቸው ግን ደብዛቸው መጥፋታቸውንና የት እንዳሉ እንደማያውቁ ገልጸዋል። ዛሬ ረፋድ ላይ ከጁምዓ ሶላት በኋላ ከአብዱላሂ መንደር በመቶዎች ኪሎ ሜትሮች ርቀት ላይ በምትገኘው በዋና ከተማይቱ ናይሮቢ አንድ መስጂድ ደጃፍ ላይ ጥቂት ሙስሊሞች ሰብሰብ ብለው የብሶት ድምፅ ያሰማሉ። በሽብር ተጠርጣሪዎችና ወንጀል ፈጽመዋል በተባሉ ኬንያውያን ወጣቶች ላይ የሚፈጸሙ ሕገ ወጥ ወይም ከፍርድ ውጪ እየተከናወኑ ያሉ ያሏቸው ግድያዎች፣ የሰዎችን ደብዛ ማጥፋት አድራጎቶችን ያወግዛሉ። የሰብአዊ መብቶች ረገጣው ያለ ልክ ተንሰራፍቷል ይላሉ የኬንያው የሙስሊም ሰብአዊ መብቶች ፎረም ሊቀመንበር አልአሚን ኪማቲ።
Just in 3 counties we had over 220 people dead.
በሶስት አውራጃዎች ውስጥ ብቻ ቁጥሩ ከ220 በላይ የሆነ ሰው ተገድሏል። ይህ እንግዲህ እንዲያው በግርድፉ የተነገረ ነው። ምክንያቱም በአንዲቱ ዋጅር አውራጃ ብቻ የጅምላ መቃብሮችን አግኝተናል። ስንት የወል መቃብሮች ናቸው አናውቅም። የኬንያ ሪፐብሊክ የሰዎችን ማንነት ለማወቅ የሚያስችል እንኳን የአባዲና አገልግሎት የላትም።
የኬንያ የጸጥታ ኃይሎች ይህንን የሽብር ተጠርጣሪዎችን ትገድላላችሁ፣ ታጠፋላችሁ የሚባል ክስ በተከታታይ ሲያስተባብሉ ነው የሚሰሙት። ይሁን እንጂ በዛሬው የናይሮቢ ሰልፍ ላይ የተገኘው የሰብአዊ መብቶች ተሟጋቹ ፍራንሲስ ሳኳ ፖሊስ የሚለውን አይቀበልም፣ አያምናቸውም፣ መግደላቸውን ያቁሙ እያለ ነው።
We as young people, we are focused in developing this country.
እኛ ወጣቶች ቀብር መውጣት ታክቶናል። እኛ ወጣቶች በየእስር ቤቱ ከመላሸቅ ይልቅ በሀገራችን ልማት ላይ ማተኮር ነው የምንፈልገው።
የዋጅሩ አብዱላሂ የጠፉ ወንድማቸውን አሁንም እየፈለጉ ነው። ወንድማቸው ይኑሩ ይሙቱ አያውቁም።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን የአማርኛ ስርጭት ነው።
ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የዘገባዎቹና የትንታኔ ርዕሶች ነበር ተከታተላችሁት። እዚህ ግድም ታዲያ በሙዚቃ ፋታ እናደርጋለን። ምርጫችንን ገምታል?
ገምታለሁ።
ሙዚቃው እየሰማ
ሲሆን አለችም የመረጠችው እኔና እሷ የምንወደው አንድ ድምፅ ያለ
መውደዱ ባይሆን ላግዛችሁ። ግርማ ተፈራ ነው የአባቱን ዜማ ግሩም አድርጎ የተጫወተው። ብዙ ጊዜ እናስተዋውቃለን፣ ጥሩ አድርጓ ተጫውቶታለን እላለን። ያንተ ምርጫ አባቱ፣ የእኔ ግን ይሄኛው ይመስለኛል።
አታረቀኝ።
ለማንኛውም ይህም አለለካ
ባይኔ ስላይ ይሆን የአይነ ፍቅር ይዋጋል
ይጠፋል ብለህ ነው? ይህም አለለካ ግን ግሩም ዜማ ነው
በጣም።
ወደ ሁለተኛው አጋማሽ ዘልቀናል። አድማጮች በ1922ና 25 ሜትር ባንዶች የምትከታተሉት የአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ የሚያስተላልፈው ስርጭታችንን ነው። አሁን ወደ ቀዳሚው ቅንብር ነው የምናልፈው፣ ወደ አዲስ አበባ ይወስድናል።
ኢትዮጵያ ወደሚቀጥለው ርዕስ ስናልፍ ኤስኤኬ በሚል ምህጻረ ቃል የሚታወቅ የስልጠና ተቋም በኢትዮጵያ ታዳጊ ወጣቶች ዘንድ አዲስ አመለካከት ለማስረጽ እየተመሰረተ ነው። መለስካቸውማ የተቋሙን መስራችና ስራ አስኪያጅ አቶ አደራ አብደላን እንዲሁም የስልጣናውን ተካፋይ ወጣቶች አነጋግሮ ተከታዩን ዘግቧል።
ሳክ በሚል ስያሜ የተቋቋመ ራስን የማመልሰግ ስልጠና የሚሰጥ የግል ተቋም ነው። ሳክ የሶስት እንግሊዝኛ ቃላት አጽሮት የፈጠረው ቃል ነው። ኤስ ስኪል፣ ኤ አቲቲዩድ፣ ኬ ኖሌጅ የሚሉትን ቃላት የመጀመሪያ ፊደላት በመያዝ የተሰየመ ነው። ወደ አማርኛ ስንመልሰው ኪል ዝንባሌና እውቀት ብንለው ይሆናል። የተቋሙ ዋና ስራ አስኪያጅ አቶ አደራ አብደላን ነገለጹልኝ። የተቋሙ ዓላማ በአገሪቱ አዲስ እይታንና አስተሳሰብን ለማምጣት ነው።
አገራችን ውስጥ የአመለካከት ችግርና ክፍተት አለ ብለን ነው ድርጅቱን ስናቋቁም የተነሳ ነው። ስለዚህ ሰዎች አመለካከታቸውን ሲቀይሩ ከሳጥን ውስጥ ወጥተው ማሰብ ይችላሉ፣ አዲስ እይታ፣ አዲስ አመለካከት ወይንም ፓራዳይም ሽፍትን ያመጣሉ ብለን የተነሳ ነው።
አቶ አደራ እንዳሉት ይህንን ስልጠና ከዛሬ 10 ዓመት በፊት የጀመሩት በመካከለኛና በከፍተኛ የአመራር ደረጃ ለሚገኙ የተቋማት መሪዎች የተለያዩ ራስን የማበልጸጊያ ስልጠናዎች በመስጠት ነበረ። የሰልጣኞቹ ተደጋጋሚ አስተያየት እጅግ እንዳበረታታቸውም ይናገራሉ። በተለይም ብዙ የተቋማት መሪዎች ቀደም ብለው ይህን አይነት ስልጠና ቢያገኝ ኖሮ ሕይወታቸው እንዴት የተሻለ ይሆን እንደነበረ ሲገልጹላቸው፣ የራስ ማበልጸጊያውን ስልጠና ለሕፃናትና ታዳጊ ወጣቶች በሚያመች መልኩ ቀርጸው ዘንድሮ ስልጠናውን በክረምቱ ወራት በሶስቱ ዙር ሰጥተዋል።
በዚህ ክረምት ላይ ይህንኑ የራስን የማበልጸግ ስልጠና ለህፃናትና ለወጣቶች ከ9 ዓመት ጀምሮ ላሉ ህፃናትና ወጣቶች መስጠት ጀመርን። ዛሬ ለ3ኛ ጊዜ ነው የምንሰጠው። ስለዚህ እስካሁን 104 ልጆችን በዚህ ስልጠና አካተናል።
እነዚህ ህፃናትና ታዳጊ ወጣቶች ስለ ስልጠናው ያላቸውን አስተያየት እና ሌሎች ነገሮችም ጠየቅኳቸው። ስም ማን ይባላል?
እየል የሸዋስ።
የት ነው የመጣው?
የመጣሁት ከየረር ነው። የረር ጉርሙ ሰፈር።
ትምህርት ቤት ጀምራል? ትምህርት ትማራለህ?
አዎ።
የት ነው የምትማረው?
የምማርበት ትምህርት ቤት ሴንት ጆሴፍ ይባላል፣ ከስቴዲየሙ አጠገብ ማለት ነው።
ስንት ያክፍል?
አሁን ወደ 6 ነኝ።
ወደ 6 አለ? ስንት አመት ነው?
እድሜ ወደ አሁን 12።
እዚህ እንዴት ነው የመገባው?
አባቴ በሬዲዮ እንትን ይህን ፕሮግራም ሰማና ግባን ሞክረ ሲባል ገብቼ የሞከርኩት። በጣም ስልጠናው በጣም አሪፍ አስደሳች አዝናኝ ነው እና ብዙ ነገር ተምረናል።
ምን ምን ተማርክ?
አሁን ለምሳሌ ስለ ኮንፊደንስ፣ ስለ ራስ መተማመን። ኮንፊደንስ ማለት በራስ መተማመን ማለት ነው። በቃ ከጥርጣሬ ወጥተን ሳንፈራ ግልጽ አድርገን መናገር ማለት ነው። ሌላ እንትን ፖዚቲቭ ቲንኪንግ
ምን ማለት ነው?
ፖዚቲቭ ቲንኪንግ ማለት ጥሩ ጥሩን በጎ በጎን ማሰብ ማለት ነው። መጥፎ ነገር ያጋጥመናል፣ ግን በጎ ካሰብን እንትን ኔጌቲቭ ቲንኪንጉ ይጠፋልናል። ስለ ራስ ማበልጸግ በተለይ
ራስ ማበልጸግ ማለት
ራስን ትልቅ ደረጃ ማድረስ ማለት ነው። ራስን ትልቅ ደረጃ ለምሳሌ አሁን እኔ አስትሮናት ልሆን ፈልገው ሳድግ።
ስምሽ ማን ነው?
ሀያት።
ሀያት ማን?
ሀያት ሸምሰዲ።
የት ነው የምትማሪው?
አፍሪካ ብራን።
እዚህ እንዴት ነው ለመግባት የቻልሽው?
ሰብሳሃራ የሚባል የስፖንሰር ድርጅት ነው የመጣ።
አንቺም ብቻ ነው ሌሎችንም?
አይ ብዙ ነን።
ለምንድን ነው የመጣችሁት? አውቃችሁ ነበር ስትመጡ? ምንድን ነው ያወቅሽው ስትመጪ? ስለዚህ ትምህርት ቤት ምን ነበር የሰማሽው?
የሰማሁትኝ ራስን የማበልጸግ ትምህርት እንደነበረ።
ምን ማለት እንደሆነ ተገንዝበሽዋል? ምን ማለት ነው
ራስን ማበልጸግ ማለት? ራስን አሁን ካለንበት ደረጃ ላይ ወደፊት ከፍ ማድረግ ማለት ነው።
እሺ። እና የሆኑ አገኘሽው በዚህ በስልጠናው ወቅት? ምንድን ነው አሁን የተማርሽው ከዚህ? እስቲ ከድሮ ከሌለሽ ዛሬ አለኝ የምትይው ባህሪ ምንድን ነው? እስቲ
በፊት ከሌለኝ ባህሪ ማለት በጣም አንዳንድ ጊዜ ስናገር ፈራ ነበር።
እሺ።
አሁን ግን ያው አልፈራ።
አትፈሪ? ምንም
አልፈራ።
ለምንም አትፈሪም?
በዚህ ስልጠና ራሳችንን በራሳችን የምንተማመን ከሆነ ስንናገር ምን ስንል መፍራት እንደሌለብን ተምረናል።
ሌላስ?
ሌላ ጊዜን እንዴት በአግባቡ እንደምንጠቀም ተምረናል።
እንዴት ነው የተማርሽው? አሁን በፊት እንዴት ነበር የምታደርጊው? አሁን ከዚህ ከተማርሽ በኋላ እና ካወቅሽ በኋላ ጊዜሽ እንደምትጠቀሚ ትነግረኛለሽ?
በፊት ስንማር መጀመሪያ ሳልማር በፊት ዝም ብዬ ነበር። በቃ ባገኘ ሰዓት ሙሉ አጠናለሁ ሲለኝ ይጮታል ምናምን ነገር። አሁን ግን ከዚህ ይህን ትምህርት ከወሰድን በኋላ በፕሮግራም እንደምምራው ተምሬያለሁ።
ስንተኛ ክፍልሽ?
አሁን ወደ 8።
ስንት አመትሽ ነው?
13።
እና ወደፊት ምን እንደምትሆኝ? አንቺ
ወደፊት ነርስ?
ለምንድን ነው ነርስ መሆን የፈለግሽው?
ሰዎችን መርዳት እና ማከም ደስ ስለሚለኝ።
ማን ነው ስም?
ስቴፋኖስ ለገሰ።
የት ነው የምትማረው?
መተባበር።
ስንት አመት ነው?
12።
ስንተኛ ክፍል?
6። ወደ 6 ያለው።
ወደ 6 አለፍከው? የምትወደው ትምህርት ምን ምንድን ነው?
የምወደው ትምህርት እንዳለ ትምህርቴን ወዳቸዋለሁ።
ሁሉንም? የምጠላው የለም። እዚህ ለምን ነው የመጣው? እንዴት ነው የመጣው?
እዚህ የመጣሁት ኢሳክ ስልጠና ላገኘ ነው። የመጣሁበትም ምክንያት የሆነ ሳብሳራ አፍሪካ ፔልስ ትሬኒንግ ፔልስ የሚባል ድርጅት አለ። እሱ የሆነ ሰው የክረምት ትምህርት ስንማር እዛ መተባበር በእሱ አስመጣል።
እሺ።
ከዛ በኋላ ሰኞ ጧት ከሰኞ እዚህ መጣንና ትምህርቱን ተከታተልን። ከዛ እስከ ዛሬ ድረስ ቆይተናል።
እስቲ ምን ምን ነው የተማርከው ንገረኝ።
ያው ከዚህ የተማርኩት ራስን ማበልጸግ፣ ራስን መቀበል፣ በራስ መተማመን። ያው ራስን መቀበል ስንል ፍጥረታችንን በበጎ ሁኔታ ምንም ሳናደርግ ራሳችንን በበጎ ሁኔታ መቀበል ማለት ነው። ሌላ ደግሞ ያው በራስ እንድተማመን ያርጎኛል። ያው በራስ መተማመኔ ጥሩ ነገር እችላለሁ ብዬ እንዳስብ አድርጎኛል። ሌላ ደግሞ በጎ ነገሮችን አዎንታዊ አመለካከቶችን ፖዚቲቭ ቲንኪንግን የምንላቸውን እንዳውቅ አድርጎኛል። ሌላው ደግሞ የጊዜ አጠቃቀም ክህሎት እንዳውቅ አድርጎኛል። እሱ ታይም ማኔጅመንት ነው። ያለኝን ጊዜ በትምህርትም ሊሆን ይችላል የምጮትበትን የማጠናበትን የቤት ስሬን የምሰራበትን እንዳውቅ አድርጎኛል እና የጊዜ ሌባዎች የሚባሉትም ቴሌቪዥን እነሱን አዘወትረን ጌም ሊሆን ይችላል እነሱን አዘወትረን መጠቀም እንደሌለብን ይጠቅማሉ። ግን ብዙ ከተጮትን አንጎላችን ወደዛ ሱስ ይገባል። ከገባ ደግሞ ያው ትምህርታችንን መከታተል አንችልም። አእምሯችን ወደዛ ሊያዘወትር ስለሚችል ያው እነሱ የጊዜ ሌቦች ስለሆኑ በጥቂቱ ማየትም ካለብን በጥቂቱ ማየት እንዳለብን። ሌላው ደግሞ ኃላፊነት መውሰድን ተምሬያለሁ።
ምን ማለት ነው?
ያው ኃላፊነት መውሰድ ማለት ለምናደርገው ነገር ተጠያቂ መሆን ማለት ነው።
ከዚህ በፊት የማታውቃቸው አዲስ ነገሮች ናቸው ተማርካቸው እዚህ?
አዎ።
ስለዚህ ወደዋል እንዴ?
አዎ፣ በጣም ነው ወደኩት።
በትምህርት ጥሩ ውጤት ታመጣለህ በዚህ ምክንያት? እና ስንተኛ ነበር የወጣኸው?
2
በፊት?
አዎ።
አሁን አንደኛ ብቻ ነው የምትወጣው ማለት ነው?
አዎ።
ምን ለመሆን ትፈልጋለህ? ሳሪ
ዶክተር
አዚዛ ሙስጣፋ እባላለሁ።
ኦኬ። እንደ መጣሽ?
የመጣሁት ከአሶሳ።
የት ነው የምትማሪው? እዚያ
አስፋ ሃይ ስኩል።
ስንት አመትሽ ነው?
16።
ስንት ያክፍልሽ?
10።
እዚህ እንዴት ነበር የመጣሽው? እስቲ ትነግሪኛለሽ?
የመጣሁት በሚዲያ ሰምተን ነበር የመጣ ነው። ከሳክ ትሬኒንግ ብዙ ነገር ተምሬያለሁ። ታባ ከተማ ብቻ ሳይሆን በየክልሉ ቢሰራበት ጥሩ ይመስለኛል።
እዚህ መጥተሽ ተማርሻቸው? እስቲ ና የጠቀሙሽ ዋና ጠቅሞኛል ለምትዩ ትምህርት ምንድን ነው?
ከዛክ ትሬኒንግ የተማርኩት በጣም ብዙ ነገር ነው። በራስ እንድተማመን አድርጎኛል። ተስፋ እንዳልቆርጥ አድርጎኛል። ወድቆ መነሳት እንዳለ ተምሬያለሁ። መሰረቱ ከዚህ ነው እና ሁሉም ቤተሰብ ልጆቻቸውን ቢያስተምሩ ስልጠናውን ተማሪ ብቻ ሳይሆን መንግስት ሰራተኛም ቢያገኘው ጥሩ ይመስለኛል።
አዚዛ ወደፊት የምሆነውን አሁን አውቀዋለሁ ነበር ያለችኝ። ሳክን የመሰለ የራስ ማወልጸጊያ ማዕከል ከፍቶ ሰዎችን ማሰልጠን ነው። ሕፃናትና ታዳጊ ወጣቶቹ ያለሙት እንዲሳካላቸው ምኞታችን ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የጊዜ ሌቦችን መሸሽ፣ ወድቆ መነሳት፣ ወደፊት የሚሆኑትን ማወቅ ግሩም ሀሳቦች ናቸው። ታዳጊዎቹ ተስፋ ያፈነጥቃሉ። መለስካቸውንና እንግዶቹ እናመሰግናለን። አሁን ሳይንስና ሕይወት። ኢትዮጵያ 2 ከፍተኛ አቅም ያላቸው ቴሌስኮፖችን እንጦጦ የጠፈር ቅኝት ጣቢያ ላይ ተክላለች። የቴሌስኮፖቹ አጠቃላይ ዋጋም በዛሬ ምንዛሪ ከ600 ሚሊዮን ብር በላይ ነው ተብሏል። የዛሬ 10 ዓመት አካባቢ የተቋቋመው የኢትዮጵያ የህዋ ሳይንስ ማህበር መስራች ሊቀመንበር የነበሩትና አሁን የበላይ ጠባቂው እንዲሁም የእንጦጦ ጠፈር ቅኝት ተቋም የቦርድ ሊቀመንበር አቶ ተፈራ ዋልዋ ሰሞኑን የሚገኙት እዚህ አሜሪካ ነው። ከዩናይት ስቴትስ የኤሮኖቲክስ የጠፈር አስተዳደር ናሳ ባለስልጣናትና ከዋናው ዲሬክተር ቻርልስ ቦልደን ጋርም ተገናኝተው ተወያይተዋል። ስለ ኢትዮጵያ የጠፈር ትኩረት እና እንቅስቃሴ ስለ ሰሞኑም የአሜሪካ ቆይታቸው አቶ ተፈራ ዋልዋ በተለይ ለአሜሪካ ድምፅ ትናንት መግለጫ ሰጥተው ነበር። ሰለሞን አባተ ነው ያወያያቸው።
እንግሊዝን እንወሰድ። እንግሊዝ በ2012 ከዚህ መስክ ብቻ 80 ቢሊዮን ፓውንድ ነው ያገኘው በአንድ አመት። $80 billion. በዚህ መስክ ውስጥ 70,000 ሰራተኛ አሉ። ራሱን ችሎ ልክ ግብርና ኢንዱስትሪ ንግድ እንደምንለው እኮ ይሄ መስክ ራሱ አሁን አንድ ክፍለ ኢኮኖሚ ነው። እና የኡቀት ሀብት የሚባለው ኖሌጅ ኢኮኖሚ ከባድ የሆነ ሀብት ማመንጫ ነው። ድህነት ማሸነፊያ ነው እንጂ ድህነት አስፈራርቶት ፈርቶ ቆሞ የሚቀርበት አይደለም። ሌላ ምሳሌ ልነግረው ይችላል። ለምሳሌ አሁን ድህነት ከተነሳ ቻይና በዚህ መስክ ላይ ስራ የጀመረው የእርስ በርስ ጦርነቱ በ1949 ዓመተ ምህረት ላይ አልቆ በፈረንጅ አቆጣጠር 2 አመት ጊዜ ውስጥ በ1952 ዓመተ ምህረት ላይ ነው ሻንጋይ ቻይና ስፔስ አካዳሚ በሚል የዚህን ስራ የሚሰራ ትልቅ አካዳሚ ያቋቋመ በ1952 ዓመተ ምህረት ማለት ነው። ያኔ ቻይና ምን ነበር? መናጢ ደሃ እኮ ነበር። በጣም ደሃ ሀገር ነበር። አሁን ያኔ ስለጀመሩና ያስተማሩ ያሰለጠኑ የተመራመሩ ስለተጓዙ በአሁኑ ጊዜ በአለም ላይ በጣም ከፍተኛ ተወዳዳሪ ናቸው። ለዛውም እኮ አሁንም ቢሆን ቻይና በጣም ትልቅ ኢኮኖሚ ነው እንጂ የበለጸገው አለምን ተቀልሎ የተቀላቀለ የሚባል አይደለም። ስለዚህ ባጭሩ ለማለት የፈለኩት ድህነት ማሸነፊያ እንጂ ድህነት ከመስራት የሚያግድ እንዳልሆነ፣ ድህነቱ ባይሆን የሚያግደው የትኛው ነው? ያመለካከቱ ድህነት ነው ለማለት ነው። ይሄን ነው ልነግርህ የምችለው።
አቶ ተፈራ፣ ሌላ አንድ ማንሳት የምፈልገው ጥያቄ የእርሶ ቡድን በተለይ በእርሶ እየተመራ ወደዚህ ወደ አሜሪካ የመጣው የፕሬዚደንት ባራክ ኦባማን የምስራቅ አፍሪካ ጉብኝት ተከትሎ ነው። ኬንያና ኢትዮጵያ ያደረጉትን ማለት ነው። እና አሜሪካን በዛ አካባቢ ከዚህ ከልማቱ ወጣ ያለ ፍላጎት አላት፣ ትኩረት አላት። አንዱም የጸጥታና የጦር ጉዳይ ነው። እናንተ ከዚህ ከጦር ከጸጥታ ጉዳይ ጋር ተያይዞ የምትሰሩበት የምትንቀሳቀሱበት መስክ አለ? ከናሳም ጋር የምትተባበሩበት?
አሁን እኛ እኔ የምሰራውን ስራ በሚመለከት የምትጠይቀኝ ከሆነ በህዋው ሳይንስና ቴክኖሎጂ ላይ የምንሰራውን ነው። ልክ ከኮሪያም ከቻይናም ይሁን ከህንድም ከራሽያም በዚህ መስክ ላይ ተባብረን ለመስራት የሚኖረንን ያህል ፍላጎት፣ ጠንካራ ፍላጎት ከአሜሪካ እና ናሳ ጋር የመስራት ፍላጎትም ጭምር ነው ያለን። ከዚህ ውጭ ኢትዮጵያና አሜሪካ የሚተባበርበት መስክ ምንድን ነው ከተባለ ሰፋ ያሉ መስኮች እንዳሉ ግልጽ ነው። ምንድን ነው ጭምጭምታ የምትለው አልገባኝም። እሱን ደግሞ አሁን በቢሮ ኃላፊነት ላይ ያሉትን ብጠይቅ የበለጠ ጥሩ ነው ብዬ ገምታለሁ። የትብብሩ መስክ ግን በጸረ ሽብርተኝነቱም በመሳሰሉትም ትብብር መኖሩ ግልጽ ነው የሚመስለኝ እና አዲስ ነገር ሆኖብህ የምጠይቀው ነው መስሎ አይታየኝም ለማለት ነው።
አቶ ተፈራ፣ አንዱ ጥያቄ ከሌሎች ከነማን ጋር ትሰራላችሁ ከነማን ጋር ትተባበራላችሁ የሚል ነበረ።
አዎ፣ አሁን ለመተባበር ሙከራው ልክ አሁን ከናሳ ጋርም እንደቀጠለው ከራሻዎች ጋር ለምሳሌ አሁን እንጦጦ ምርምር ማዕከላችን ውስጥ ሶስተኛ ዲግሪ ወይም ፒኤችዲ ተማሪዎቻችንን ከሚያስተምሩት ሰዎች መሀል የራሻ ፕሮፌሰሮች አሉ። ራሻም ጋር ማለት ነው። ራሻ ጋር ከዛም ሰፋ ያለ እንደዚሁ የትብብር ስምምነት ለማድረግ ዝግጅት እያደረግን ነው። ከኮሪያም እንደዚሁ መልካም ድጋፍ አግኝተናል። እነሱ ጋር እንደውም ጀማሪ የነበሩ በጣም ትልቅ የመስኩ ሳይንቲስትና መሀንዲስ ወደ እኛ እንዲመጡና እኛ ጋር እንዲሰሩልን ማድረግ እድልም አግኝተናል። ደቡብ ኮሪያ ከአውሮፓ ህብረትም አውሮፓ ህብረት ራሱ የህዋው ኤጀንሲ ምርምር ተቋማትም አለው እንደ ህብረት። ከነዚህም ጋራ ለመስራት ፍላጎቱ አለን። አንዳንዴ እነሱ አሰልጣኞችም እየመጡ አግዘውን ይሄዳሉ። ከጃፓንም ከቻይናም ከህንድም ቢሆን እንደዚሁ ለማስፋት ጥረት እናደርጋለን። ከደቡብ አፍሪካም አሁን እኛ ብዙ ተማሪዎች የመስኩ ደቡብ አፍሪካ አሉ።
ትልቁም ቴሌስኮፕ በዓለም ላይ ደቡብ አፍሪካ ላይ ለመትከል እንቅስቃሴ እንደነበር አስታውቃለሁ።
የተተከላለ 11 ሜትር ዲያሜትር ያለው ቴሌስኮፕ ተተክሎ ስራ ላይ ነው የሚገኘው። ትልቅ ቴሌስኮፕ ነው። በእርግጥ አሁን ባለው ሁኔታ ከዚህም የበለጡ ትላልቆች ሊገቡ ነው። አሁን ሀዋይ አሜሪካ ከዚህ በኋላ 30 ሜትር ዲያሜትር ያለው ለመትከል ዝግጅት እያደረገ ነው። አውሮፓም 40 ሜትር ያለው ለማድረግ ዝግጅት ላይ ናቸው። ለማንኛውም ትብብሩ ከማንኛውም ሊተባበረን ፈቃደኛ ከሆነ ጋር ነው።
መቼ ነው ሳተላይት ወደ ጠፈር ማምጠቅ የምታስቡት? ወደ የትኛው አካባቢ ነው ጠፈር ላይ?
ከአሁኑ ወደ የትኛው አካባቢ ነው የሚባል ሳይሆን ምን አይነት ስራ ላይ የሚውል ነው ለሚለው ብመልስልህ ጥሩ ነው።
መቼና ምን አይነት ስራ ላይ?
በእኛ ሀሳብ ከሆነ ሀሳብ ነው። ወደ ተጨባጭ ዝርዝር እቅድ ገና መቀየር ይቀረዋል። በእኛ አስተሳሰብ በሚቀጥለው 3-5 ዓመት ባለው ጊዜ ውስጥ ኢትዮጵያ በአንዳንድ መስክ የራሷ ሳተላይቶች ኖሯት ራሷን ማገልገል የምትችል መሆን አለባት። ይህን መስራት የሚችል የሰው ኃይልም ያላት ይህን መስራትም የሚችል ተቋምም ያላት ሀገር መሆን አለባት ነው የምንለው። ይቻላል ወይ ለሚለው ያለምንም ጥርጥር ይቻላል። ቅድም የምንለውን አሜሪካም ለየትም እየሄድን ሳይንቲስቶቹን የሚያስተምሩልንን መሀንዲሶቹንን የሚያሰለጥኑልንን ስጡን የምንለው ለዚህ ግባችን ነው።
ለመሆኑ በሀገሪቱ የእድገትና የትራንስፎርሜሽን እቅድ ውስጥ ግምት ውስጥ ገብቷል የእናንተ ስራ?
ትክክል። በአሁኑ ጊዜ ከዚህ በፊት እንደነበረው ሳይሆን ከዚህ በኋላ ይሄ መስክ የልማት መሳሪያ መስክ መሆኑን ግንዛቤው ስላለ በሀገራችን መንግስትም ይሄ ነገር በሁለተኛው የእድገትና የትራንስፎርሜሽን እቅድ ውስጥ ተገቢውን ቦታ ሊያገኝ እንደሚገባ ይመለከታል።
ለመሆኑ ገንዘብ ከየት ነው የምታገኙት ይህን ለመስራት?
በራሱ በኢትዮጵያ ሀብት ነው።
ከዚህ በእርዳታ ገንዘብ
አይደለም በፍጹም። ከዚህ በፊት ማህበሩም የሰራቸውን ስራዎች ከራሱ ከሀገር ቤት ባለ ሀብት ነው። በተለይ መሐመድ አላሙዲን የዚህ ማህበር መስራች አባል እና ለአስር ዓመት የቦርድ አባል ነበረ እና ትልቁን ሀብት መሐመድ ነው ያመነጨው። አዎ፣ እጅግ በጣም ትልቁን ሀብት። ከዛ ወዲህ ደግሞ አሁን ልዩ ልዩ ተቋማት፣ የግል ባንኮች፣ የመንግስት ልማት ድርጅቶች የመሳሰሉና ግለሰቦች የማህበሩ አባላትም የሆኑም ያልሆኑም ከፍተኛ ድጋፍ እያደረጉለት ነው እዚህ የደረሰው። ከዚህ በኋላ ግን የምናቅዳቸውን በእንዲህ በማህበርና በድጋፍ በልመና ሳይሆን እንደ ሀገርና እንደ መንግስት በጥብቅ የታቀደበትና የተበጀተ በጀት ኖሮት የሚሰራ ሲሆን ነው። ቅድም የሚለውም ቢያንስ በሶስት ነገር አገሪቱ ራሷን መቻል ይኖርባታል። ከኪራይ መክፈልም መውጣት አለባት እና እንደውም ሲሆን ኪራይ ማስከፈልም አለባት የምንለው ያለ ነው።
ባጭር ጊዜ ይህን ያህል ገንዘብ እናገኛለን ብላችሁ ያስባችሁት ነገር አለ? ከዚህ ልማት
ለምን አይገኝም? ሰው ከጭንቅላት በጉድ ማሰብማ መቆም የለውም።
ይህን ያህል ፍሬ እናገኛለን ከስፔስ ምርምራችን?
መጀመሪያ ሰው ማስተማሩና ማሰልጠኑ ቀድሞ ነው እንጂ ሰዎችንን በደንብ ከያዝን ተቋማቱን ከፈጠር ብሩን መክፈል ብቻ አይደለም ማምጣትም በደንብ እንደሚቻል እናውቀዋለን። እየነገርኩ ሉክሰምበርግን ያህል ትንሽ ሀገር 183 ቢሊዮን ዶላር በአንድ አመት አገኘ እያልኩ።
አቶ ተፈራ ለጊዜው ለማብራሪያው በድጋሚ አመሰግናለሁ።
እኔም አመሰግናችኋለሁ።
አሁን እሰጥ አገባ በዜጎች ነጻነት መብት ምንነት ይዞታና የመጪው ጊዜ እጣዎች ዙሪያ የተጀመረ ተከታታይ ክርክር ነው። ዛሬ እሰጥ አገባ አሉላ አይደለም?
ትክክል፣ ተከታታይ ዝግጅት ነው።
ለምሽቱ ይዘህ የቀረብከው ተከራካሪዎቹ አቶ ተመስገን ዘውዴ በፓርላማው የቀድሞ የተቃዋሚ ተወካይ፣ አቶ ጸጋዬ አረፈ የኢህአደግ ደጋፊ ናቸው። አንተ ደግሞ አዘጋጅና አቅራቢ ነህ። ቀጥሉ።
አመሰግናለሁ። አቶ ተመስገን ዘውዴ፣ አቶ ጸጋዬ አረፈ፣ የዜጎች ነጻነት በኢትዮጵያ የዛሬ ይዞታና መጪው ጊዜ በሚል የጀመርነውን ተከታታይ ክርክር ከወቅታዊ ጉዳዮች ጋር አዛምደን እንመለከታለን። በተለይ በቅርቡ የተካሄዱ የኢህአዴግና በውስጡ የታቀፉት ፓርቲዎች በየበኩላቸው ስብሰባዎችን አካሂደው ይፋ የሚደረጉ ጉዳዮች እንደሚኖሩ ተስፋ እናደርጋለን። ኢህአዴግ አገሪቱን የሚያስተዳድርበትን ቀጣዩን የስልጣን ዘመን ለመመርመር የታለም ይሆናል የሚል ግምት ነው ያሳደረው። ከነኚህም አንዱ ኃላፊነት ላይ ያሉ ሰዎች ሽግሽግም መካሄዱን በተወሰነ ደረጃ ይፋ የተደረጉ መረጃዎች አሉ። ምን አይነት አዲስ አቅጣጫ የዜጎችን ነጻነት፣ ዲሞክራሲያዊ መብትን በማስጠበቅ ምን አይነት ፋይዳ ይኖረዋል ከሚለው እንነሳ። አቶ ጸጋዬ እርስዎን ላስቀድም።
መልካም። እንግዲህ በመግቢያ ላይ እንደዘረዘርከው በአሁኑ ሰዓት ኢህአዴግን የመሰረቱት የትግል አጋሮች በተናጠል ያደረጓቸውን ስብሰባዎች ጨርሰው አሁን ደግሞ በጋራ ወደሚካሄደው የኢህአዴግ ጉባኤ አምርተዋል እና እንደ ጠቀስከው እንግዲህ የአመራርም የሚመለከቱበት ሁኔታ ይኖራል። በእርግጥ በይፋ በተገለጸበት ሰዓት የምናውቀው ነገር ነው የሚሆነው ማለት ነው። ለውጦችም ካሉ ነገር ግን በአብዛኛው መልኩ እንድታየው ለውጦቹ በጣም ሰፊ አይደሉም። ምናልባት ቦታው ላይ ባሉ ሰዎች ካለ እምነት ጋር ሊያያዝ ይችላል። ግን አንድ ጠቅሼ ላልፍ የምፈልገው ነገር እስካሁን ድረስ በመላ ኢትዮጵያ ደረጃ ሁኔታውን ስንመለከተው ይሄ ምርጫ ተጠናቋል። በምርጫ ውጤት ሙሉ በሙሉ ደስተኛ ያልሆኑ ብዙ ክፍሎች አሉ። ነገር ግን አጋጣሚ ሆኖ ባለፈውም በውይይታችን እንዳየነው ከሆነ እንደውም ምናልባት አልደረስንበትም እንጂ ልጠይቅ አስቤ ከነበረው ነገር አንዱ ምንድን ነው ኢህአዴግ ከአጋር ድርጅቶቹ ጋራ 100% ያህል መቀመጫ ወሰደ ብለን ባልንበት ሰዓት እኔ ያልሰማሁት አንድ ነገር ምንድን ነው? አቶ ተመስገን እዚህ ላይ አስተያየታቸውን ሊሰጡበት የሚችሉ ይሆናል። ግን ምርጫውን በተመለከተ ምርጫው በዚህ መልኩ ተጨበርብሯል ወይም ደግሞ ምርጫው በዚህ መልኩ ለእከሌ ወይም ለዚህ ድርጅት የተሰጡ ድምጾች ወደ ኢህአዴግ ተወስደዋል በግድ ወይም በኃይል እንደዚህ የሚሉ ነገሮች ብዙ አልተሰሙም እና ይሄ እንግዲህ የሚያመለክተው ያው ኢህአዴግ ጠንከር ባለ መልኩ ምርጫው ላይ ተሳትፏል፣ ባለውም አንዳንድ አድቫንቴጅ ተጠቅሞም ሊሆን ይችላል። ያው ድርጅቱ ጠንካራ ነው። ይሄ ሁሉ እንግዲህ የሚያመለክተው አንተ ወደ ጠየቀው ጥያቄ ለመመለስ በአብዛኛው መልኩ ህዝቡ በኢህአዴግ አመራር ላይ ያለውን አመኔታ እንደሰጠ ያሳያል። ግን አብዛኛው ጊዜ ሲነገር የምንሰማው ነገር ምን አለ? አንዳንድ የተበላሹ አሰራሮች አሉ። በተለይ ቢሮክራሲው በጣም በህዝቡ ዘንድ ምሬትን እያስነሳ ነው የሚሉ አስተሳሰቦች አሉ። ስለዚህ ኢህአዴግ በጣም በቀደምትነት መዋጋት ያለበትና እንደዚህ አይነት በህዝብ ዘንድ በአሁኑ ሰዓት 100% መቀመጫን ተሰጥቶት ሀገር እንዲያስተዳድር ይህንን ኃላፊነት በተረከበበት ሰዓት የህዝቡንም የልብ ትርታ ህዝቡ እንግዲህ ሲመርጠው ሁሉንም ነገር አገናዝቦ አይ ግድ የለም እነሱ ይሻላሉ፣ ግን ከዛ በኋላ ደግሞ መስተካከል ያለባቸው ነገሮች አብረን እናሻሽላለን ብሎ አስቦ ከሆነ ያደረገው ይህንንም የህዝብ አስተያየት በተለይ አሰራርን በተመለከተ በደንብ አብጠርጥረው ቀና የሆነ አሰራር ሊፈጠር የሚችልበትን መንገድ ይዘይዳሉ የሚል እምነት አለኝ።
መልካም። አቶ ተመስገን፣ አቶ ጸጋዬ ቀደም ብሎ ብዙ ወደ አከራከራችሁ ነጥብ የሚወስድም አንስተዋል። ምርጫው ህዝቡ ለኢህአዴግ የሰጠውን አመኔታ አመላክቷል ነው ያሉት። እርስዎ በተለየ እንደተመለከቱት ባለፈው ክርክር አስተውለናል። ኢህአዴግና በስሩ ያቀፋቸው ፓርቲዎች በተናጥልም ሆነ በጋራ የሚያካሂዷቸው እነኚህ ጉባኤዎች ምን አይነት አዎንታዊ አንድምታ ይኖራቸዋል? ቀደም ብለን ከተነሳንበት የዜጎች ነጻነት፣ ሌሎች ዲሞክራሲያዊ መብቶችን በኢትዮጵያ መጠበቅ አንጻር የእርስዎ አስተያየት ምንድን ነው?
ህዝቡ ለኢህአዴግ አመኔታውን በምርጫው ሰጥቷል የሚለው እኔ በመስማማበት አነጋገር አይደለም። ህዝቡ አማራጭ ሳይኖረው ነው ምርጫውን ያካሄደው። አማራጭ እንዳይኖረው ቀድሞው የሚሰሩ ስራዎችን ኢህአዴግ ሰርቷል። ይሄ ለኢትዮጵያ ህዝብ ግልጽ ነው፣ 100% ግልጽ ነው። ሚዲያውም 100% ተቆጣጥሮ 24 ሰዓት በህዝብ ታክስ ብር የተቋቋመ ሚዲያ 24 ሰዓት ራሱን የሚገነባበት እና ከቀበሌ ደረጃ ጀምሮ ህዝቡን 1-5 ያደራጀበትና አሉ የሚባሉ ጥቂት ለኢትዮጵያ ህዝብ ሰላምና ዲሞክራሲ የቆሙ የሰላም ታጋዮች ፓርቲዎችን ወደ ህዝቡ እንዳይደርሱ አድርጎ ብቻውን ውድድር የሌለበት ምርጫ ውድድር ሳይኖር 100% አሸንፍ ያለው ማለት አይቻልም። አጋር ድርጅቶች ቢኖሩም 100% የእኩልነትን መሰረት ያደረገ ፓርትነርሺፕ አይደለም። ይህንን 100% የሚቆጣጠረው ግንኙነቱን የሚቆጣጠረው እና የበላይነት ያለው ህዋት የሚባለው ድርጅት ነው። ሌሎቹ በዚህ ውስጥ እንደ አጋር ቢቆጠሩም ይህንን የሚመራው ማን እንደሆነ እኛ በትክክል እናውቃለን። ስለዚህ ውድድር የሌለበት ህዝብ ታማኝ ናቸው ብሎ የሚያስባቸው ተቃዋሚ ፓርቲዎች ወደ ህዝቡ ወርደው ፕሮግራማቸውን ሊያሰሙ ባልቻሉበት መንገድ 100% አሸንፍ ያለው የሚባለው ነገር ውሃ የሚቋጥር አይደለም። በእኛ በኩል በዛ መልኩ ነው የምናየው። አሁን ከሚደረገውም ስብሰባ ብዙ ነገር የምንጠብቀው አይደለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደዚህ ስልጣን በሚመጡበት ጊዜ ብዙ ነገር ጠብቀን ነበረ። ነገሮች ምናልባት የማልቲ ፓርቲ ዴሞክራሲ ሲስተም ይቋቋማል፣ የመናገር ነጻነታችን፣ የመደራጀት ነጻነታችን ይከበራል ብለን ነበረ። እውነታውን ያገኘ ነው ግን እንደውም ካለፈው በባሰ ሁኔታ የፖለቲካ ምህዳሩ እየጠበበ ነው የመጣው። ስለዚህ አሁን ቢሆን ህወሓት ቲፒኤልኤፍ የራሱን አቅም የሚያደራጅበት ከምርጫ በኋላ ያለ ዘመን ነው የሚሆነው እንጂ በሰላም በዴሞክራሲ በእኩልነት የተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱበት ምህዳር ይከፈታል የሚል ብዙ ተስፋ የለንም።
ቀደም ብሎ ወደ ተመለከታችሁት አንድ ጭብጥ ቀጣይ ሀሳብ እንመለስ። ይሄ ክርክር በአመዛኙ የሚያጠነጥነው የዜጎችን ነጻነት በኢትዮጵያ የዛሬ ይዞታና መጪው ጊዜ በሚል ነው እና በየበኩላችሁ ትርጓሜውን ተመልክታችኋል። አንድ ሰው በሰውነቱ ሊኖረው የሚገባ መብት ዓለም አቀፍ ድንጋጌዎችን ሁሉ አካታችሁ ተመልክታችኋል። ከዛ አንጻር አቶ ጸጋዬ ወደ እርስዎ ነው የምመለሰው። አሁን ባለው ተጨባጭ ሁኔታ የህዝብ ቅሬታ ያለባቸውን ሁኔታዎች ከማስተካከል አንጻር የትኞቹ በርግጥ ሊቀረፉ ይችላሉ? የህዝብ ጥያቄ የትኞቹ ሊሟሉ ይችላሉ ብለው ተስፋ ያደርጋሉ? ከሆነስ ምን አይነት መንገዶች ናቸው ከዚያ ላይ ያደርሱ የሚችሉት? በርሶ እይታ
መንደርደራም ላይ እንዳሳየሁት ነገሮች ያለ አስፈላጊ ጊዜ ይወስዳሉ፣ ብዙ ነገሮች ማነቆ አላቸው የሚሉት መንግስት ህዝብ መሀል ነው የሚኖረው እና የህዝብን የልብ ትርታ መዳመጥ ስራዎቹ ቀንደኛ አድርገው መውሰድ ያለበት ነው እና ያው ይከታተሉታል ሁሉንም ነገር መስተካከል ያለባቸው ነገሮች በሚል ዳሰስ አድርጌ ለመጨመር የምፈልገው ነገር ቢኖር ምንድን ነው እንግዲህ አንድ ልብ ማለት ያለብን ነገር አለ። የኢትዮጵያ መንግስት በአሁኑ ሰዓት ካለው የኢትዮጵያ መልክዓ ምድር አቀማመጥ አንጻር ሲታይ፣ ካለው የፖለቲካ ጂኦግራፊ አንጻር አገራችን የተቀመጠችበት የአፍሪካ ቀንድ ከመካከለኛው ምስራቅ ጋር ካለው ቅርበት እና ቁርኝት አንጻር ሲታይ ማለት ነው። በእውነት በአሁኑ ሰዓት እንደ ኢትዮጵያ መንግስት አይነት ጠንካራ የጸጥታና የሰላም ለማስከበር የመቻል አቅም ያለው መንግስት መኖሩ በአሁኑ ሰዓት በእውነት በጣም የሚያስመካ ነገር ነው። ይህንን ምንጊዜም ቢሆን የፖለቲካ አመለካከታችን የፈለገው አይነት ነገር ቢሆንም ኢትዮጵያ በአሁኑ ሰዓት በእውነት እኛ የምንቀናበት አካባቢ አይደለም ያለ ነው ማለት ወይም ጎረቤቶቻችን ማናቸውንም እንኳን ብንመለከት ምንቀናባቸው የሉም። ወደ ኤርትራ ብንመለከት ያለውን ሁኔታ እናውቀዋለን። ወደ ሱዳንም፣ ደቡብ ሱዳንም፣ ወደ ሶማሊያም፣ ኬንያም ውስጥ ያለ አንዳንድ የሽብር ችግሮች፣ የመንም ባህሩን ሸገር ስንል ማለት ነው። እና መቃወምም ቢሆን የሚቻለው ቅሬታ እንዳለም ቢሆን ማሳየት የሚቻለው መንግስት ጥሩ አልሰራ ማለትም ቢሆን የሚቻለው ያቺ ሀገር ጤነኛ ሁናና ህዝቡ ሳይበተን አንድ ላይ ሆኖ መቆየት እስከቻለ ድረስ ነው።
እዚህ ላይ ጎረቤቶቻችን እየተተራመሱ ነው። ስለዚህ በኢትዮጵያ የሚደረገው የዲሞክራሲ አፈና ምክንያታዊ ነው ለማለት የፈለገ ይመስለኛል። አረጋይ
አይደለም፣
ነጻነታችን እንዲጠበቅ ነው። ጎረቤቶቻችን ያላቸው ችግር እንዳለ ሆኖ የኢትዮጵያ መንግስት አሁን እኮ በሶማሌ ውስጥ በሚደረገው፣ ሌሎች ጎረቤት ሀገሮች ውስጥ በሚደረገው ሰላም ለማምጣት የሚያደርገውን እንቅስቃሴ እኛም ሰላም እንዲሆን እንፈልጋለን። ይሄ የሚደረገው ግን ሀገራችን ውስጥ የህዝብን ነጻነት በማፈን አይደለም።
መልካም።
እኛ እያልን ያለ ነው የዲሞክራሲ ስርዓቱ እየታፈነ ነው።
ክርክሩ ጦፍ ብሎ ቀጠለ እንጂ አልተቋጨም። በመጪው ሳምንት ሁለቱን እንግዶቼን አቶ ጸጋይ አረፈና አቶ ተመስገን ዘውዴን ጠብቋቸው። ለጊዜያቸው አመሰግናለሁ። አድማጮች፣ አሁን የፕሮግራም ማሳሰቢያ። በመጀመሪያ ነገ ቅዳሜ በመቀሌ የተጀመረውን የኢህአዴግ አስረኛ ጉባኤ ከቀድሞ የህወሓት መስራቾች አንዱና አሁን የተቃዋሚው መድረክ አመራር አባል አቶ ገብሩ አስራት ይህንኑ አስመልክቶ የሰጡት አስተያየት ነው የሚቀርበው። እሁድ ልክ ነው። እሁድ መጽሔት ነው። አዲሶ
የራዲዮ መጽሔት በርካታ ዝግጅቶች አዘጋጅቷል። አንተ እንደምታውቀው
ልክ ነው። በርከት ያሉ ዝግጅቶች ናቸው ያሉን።
ያዝናናሉ፣ ሙዚቃዎች አሉ፣ ባለሙያዎች አሉ፣ የኪነ ጥበብ ሰዎች አሉ።
ትክክል። በርከት ያሉ ዝግጅቶች ናቸው ያሉት። አንዱን ብቻ ፍንጭ እንስጥ። ቲያትር በኢትዮጵያ ከውይይታችን አንዱ ሰፋ ያለ ልምድ ያላቸው በሙያው ያሉ ሰዎች የሚወያዩበት ይሆናል።
ተወዳጅ ተዋናዮች።
አዎ፣ ቀደም ብለን እንዳልነው እንግዲህ እሁድና ቅዳሜ ከራዲዮ መጽሔትና ከነገ ዝግጅታችን ጋር ይሁን ቀጠሯችሁ። አዲሱ ሰዓታችን ሊያልቅ ነው። ብዙ ነገር ለማድረግ የሚፈቅድ አይመስልም ከመዝጊያ በቀር። ለማጠቃለያ ዜና ሰዓት ይኖረን ይሆን?
የለም፣ ተቀለል።
እንግዲያው በዚህ ወደ መዝጊያው እናምራ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣ አቀናባሪዋ ጽዮን ግርማ፣ የስርጭት መሐንዲሳችን ደግሞ
ቮይቴክ ዞርኛክ ነው።
ሌላዋ ባልደረባችን ዋና አዘጋጅ ስታበላቸው ከሌሎች ቀሪ ባልደረቦቻችን ጋር እንሰናበታለን።
ነገ ቅዳሜ ቀደም ብለን ጠቁመናል፣ ልዩ ዝግጅታችን የመቀሌውን አስረኛውን የኢህአዴግ ጉባኤ ይመለከታል። እሁድ ራዲዮ መጽሔት ነው። አድማጮች፣ ቀጠሯችሁ ከአሜሪካ ድምፅ ራዲዮ የአማርኛው ክፍል ጋር ይሁን። በእኛ በኩል አበቃን። የትግርኛው ስርጭት ይቀጥላል። አሁን
ሰላም፣ ደህና ደሩ። Thank you.
the voice of America.
كاب 4 تغصب 4 فرقا وهيك عكاب 10 تغصب 10 فرق